The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በኢትዮጵያ አዲስ የተጀመረውን የለውጥ እንቅስቃሴ በመደገፍ ወደ ሀገር ቤት ተመልሰው በሰላማዊ መንገድ ለመሳተፍ መወሰናቸውን በርካታ ተቃዋሚ የፖለቲካ ፓርቲዎችና የትጥቅ ትግል ሲያካሂዱ የቆዩ ድርጅቶች እያስታወቁ ናቸው። ይህን አስመልክቶ የተዘጋጀ ቅንብር አለን። በሌላ በኩል
ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሀይ ስኩል እስክጨርስ ነበር። ፋክት ሀይ ስኩል ለመጨረስ አንድ አመት ሲቀርህ እንድወስን ያደረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን።
ከወጣት እስከ ጎልማሳ የተለያዩ የፖለቲካና የማኅበራዊ ለውጥ እንቅስቃሴ መሪዎች ወደ አገራቸው ከመግባታቸው በፊት ያለፈው ታሪካቸውን፣ ተስፋቸውንና የወደፊት እቅዶቻቸውን እየጠየቅን ነው። የአርበኞች ግንቦት ሰባት አመራር ኤፍሬም ማዴቦ ናቸው። የ11ኛ ክፍል ተማሪ ልጃቸውን ትተው ወደ ኤርትራ ለትግል ሲገቡ የልጃቸው የቢንያም ድጋፍ ነበራቸው። ዛሬ ቢንያም አባቱን ይጠይቃል። የፖለቲካ ተሳትፏቸውን፣ የአባቱ የፖለቲካ ትግል በቤተሰቡ ላይ ያደረሰውን ሁሉ አንስተው ይወያያሉ። በዚህ የአባትና ልጅ ወግ እንድታደምጡ ከወዲሁ ጋብዛለሁ። የዛሬ ቅዳሜ ነሐሴ 5 2010 ዓ ም ምሽት አስተናጋጅ ሰለሞን ክፍሌ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የሁሉም የኢትዮጵያ ሕዝቦችን መብት ለማክበር የሚያስችል ስርዓት ለመገንባት የአማራና የኦሮሞ ሕዝቦች ኃላፊነት ነው ሲል የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚና የፖለቲካ አቀንቃኝ ጃዋር መሐመድ ተናግረዋል። ጃዋር ትናንት በባህር ዳር በተካሄደ ስብሰባ ላይ ባሰማው ንግግር ሁለቱ ብሔሮች ይህንን ኃላፊነት መውሰድ የሚገባቸው በብዛታቸው ምክንያት ነው ብለዋል። በስብሰባው ላይ ወደ 200 የሚሆኑ ወጣቶች፣ የማህበራዊ ሚዲያ አቀንቃኞችና የዩኒቨርሲቲ መምህራን ተገኝተዋል። ከባህር ዳር የደረሰንን ሰፋ ያለ ዘገባ ከዜና በኋላ እናቀርበዋለን። በሌሎች የዓለም ዜናዎች ዩናይትድ ስቴትሷ ዋሽንግተን ክፍለ ሀገር ሲያትል ከተማ የአንድ አየር መንገድ ሰራተኛ ትናንት አርብ ማታ አንድ አውሮፕላን ሰርቆ ሲያበቃ ወዲያ ወዲህ ሲያበረው ከቆየ በኋላ ኬትራውን የምትባል ብዙ ሰው የማይኖርባት ደሴት ላይ መከስከሱ ታወቀ። የ29 ዓመቱ የአውሮፕላን ጣቢያ አገልግሎት ሰራተኛው ባለ ሁለት ሞተሩን አውሮፕላን ላጥ አድርጎ የወሰደው ከሲያትል ታኮማ አውሮፕላን ማረፊያ መሆኑን ፖሊስ ተናግረዋል። ሰውየው ሕይወቱን ሊያጠፋ የተነሳ ነው ሲሉ ፖሊሶች ሲናገሩ ነበር። የአየር ትራፊክ ተቆጣጣሪዎችም እባክህ አውሮፕላኑን ውረድና አሳርፍ ብለው ሲማጸኑት፣ በኋላም ሰውየው በቃ እኔ እኮ መላቅጡ የጠፋብኝ ብሎኖቼ ሁሉ የላሉብኝ ሰው ነኝ ሲል የድምፅ ቅጂ ላይ ይሰማል። ከሰማይ ነግዶ በኃይል በተከሰከሰው አውሮፕላን ውስጥ የሞተውን የዚህን ሰው ስም መስሪያ ቤቱ አልገለጸም። የሰሜን አሜሪካ የአየር መከላከያ እዝ እንዳስታወቀው አውሮፕላኑን እንዲያሳድዱ ሁለት ተዋጊ ጀቶች ተሰማርተው ነበር። በዚህ አውሮፕላን መከስከስ ግን ጀቶቹ እጃቸው የለበትም። የፌዴራሉ ምርመራ ቢሮ ኤፍቢአይ አውሮፕላኑ የተሰረቀው ለሽብር ተግባር አይመስልም ብሏል። መንገደኛም አልነበረበትም። ዋይት ሀውስ እንዳስታወቀው ፕሬዚደንት ትራምፕ ስለ ድንገቱ ተነግሯቸው ሁኔታውን ሲከታተሉ ቆይተዋል። ቱርክ ወደ ዩናይትድ ስቴትስ በምትልካቸው ብረትና የብረት ውጤት አሉሚኒየም ላይ እጥፍ ቀረጥ የተደረገው እንዲጣልባት የተደረገውን ውሳኔ ዋይት ሀውስ ትናንት አርብ ማታ በአዋጅ አጽንቶታል። ጭማሪ ታሪፉ የፊታችን ሰኞ ተግባራዊ ይሆናል። የቱርክ ገንዘብ ሊራ ትናንት ከዚሁ ቀደም ብሎ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ቀረጡ ይጨምራል ብለው ካስታወቁ በኋላ የኢንቨስተሮች አመኔታ በመዳከሙ የገንዘቧ ዋጋ አሽቆልቁሎ አምሽቷል። በሳውዲ አረቢያ የሚመራው ወታደራዊ ህብረት ቢያንስ 50 ሰው ስለገደለው የአየር ጥቃት ምርመራ እናካሂዳለን ሲል ተናገረ። በጥቃቱ ከሞቱት መካከል የሚበዙት ልጆች መሆናቸው ሲታወቅ ሳውዲ መራሹ ህብረት በፊት ጥቃቱ ትክክለኛ ወታደራዊ እርምጃ ነው ሲል ሲማገት ቆይቷል። አቋሙን የቀየረው ታዲያ ዓለም አቀፉ ማህበረሰብ የሚሰነዝረው ነቀፋ እየተቀጣጠለ ከሄደ በኋላ ነው። የተባበሩት መንግስታት የጸጥታ ምክር ቤት ስለ አየር ጥቃቱ በነጻ አካል ምርመራ እንዲከፈትበት ጠይቋል። ዩናይትድ ስቴትስ ቨርጂኒያ ክፍለ ሀገር ሻርለትስቪል ከተማ ባለፈው ዓመት ሁከት በተቀሰቀሰበት የነጭ ብሔረተኞች ሰልፍ አንደኛ ዓመት መታሰቢያ ምክንያት በማድረግ ለነገ እሁድ ለታቀደው ሰልፍ የመዲናዋ ዋሽንግተንና የአጎራባች ቨርጂኒያ ግዛት ባለስልጣናት እየተሰናዱ ናቸው። ፕሬዚደንት ዶናልድ ትራምፕ የአንድነት ተማጽኖ እያሰሙ ናቸው። ፕሬዚደንቱ ኒውጀርሲ ከሚገኘው የጎልፍ ስፖርት መዝናኛቸው በለቀቁት የትዊተር መልእክት እንደ ሀገር አንድ መሆን ይገባናል፣ ማናቸውንም አይነት የዘረኝነትና የሁከት ተግባር አወግዛለሁ ብለዋል። የህዳጣንን ኑሮ እንዲሻሻል ስታገል የቆየው ሰው ነኝ። አሁንም ለአሜሪካውያን ሁሉ መታገሌን አላቆምም ብለዋል ፕሬዝደንቱ። ፕሬዝደንቱ በአምናው የሻርለትስቪሉ ሰልፍ ላይ ሲናገሩ ከሁለቱም ወገኖች በኩል ጥሩ የሆኑ ሰዎች አሉ ማለታቸው ከባድ ነቀፋ አስነስቶባቸው እንደነበረ የሚዘነጋ አይደለም። የዋሽንግተን ከተማ ከንቲባ ሞሪል ባውዘር ነገ በዋይት ሀውስ ትይዩ በሚገኘው በላፋየት አደባባይ ለታቀደው ሰልፍ የአስቸኳይ ጥበቃ ተጠናክሮ እንዲዘጋጅ ትዕዛዝ መስጠታቸውን ትናንትና አስታውቀዋል። ተቃዋሚ ሰልፎች እዚያው አደባባይ ላይ ለመሰባሰብ ፈቃድ አግኝተዋል። የቨርጂኒያ አገረ ገዢ ራልፍ ኖርተም እና የሻርለትስቪል ከተማ ባለስልጣናት በከተማዋና በሌሎችም የሰሜን ቨርጂኒያ አካባቢዎች ከትናንት አርብ እስከ ነገ እሁድ የሚዘልቅ አስቸኳይ ጊዜ መደንገጋቸው ታውቋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ነበሩ። መግቢያው ላይ ወዳል ነው የባህር ዳሩ ዘገባ ስንሻገር የሁሉም ኢትዮጵያ ሕዝቦች መብትን ለማክበር የሚያስችል ስርዓት ለመገንባት የአማራና የኦሮሞ ሕዝቦች ኃላፊነት ነው ሲል የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚና የፖለቲካ አቀንቃኝ ጃዋር መሐመድ ተናግሯል። ጃዋር ትናንት በባህር ዳር ውስጥ ያደረገውን ንግግር በስፍራው ተገኝታ የዘገበችው አዲሷ የቪኦኤ ዘጋቢ አስቴር ምስጋናው ዝርዝሩን አድርሳናለች።
የኦሮሞ ሚዲያ ኔትወርክ ባለቤትና ዋና ስራ አስኪያጅ የሚመራው ከፍተኛ የስራ ኃላፊዎች ቡድን በባህር ዳር ከተማ የተገኘው የክልሉ መንግስት ባደረገው ጥሪ መሰረት መሆኑን አቶ ጀዋር ተናግሯል። ቡድኑ ባህር ዳር ከተማ ሲገባ የክልሉ ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ንጉሱ ጥላሁንን ጨምሮ ታላላቅ የክልሉ አመራሮች አቀባበል አድርገውላቸዋል። በዚህ ወቅት አቶ ጀዋር የመጡበትን ዓላማ ሲገልጽ አሁን በሀገራችን የመጣው ለውጥ የአማራና የኦሮሞ ወጣቶች የትግል ውጤት ነው። ከእነርሱ ጎን ለጎን ደግሞ ሀገርን ከመበታተን የታደጉ የብአዴንና የኦህዴድ አመራሮች ናቸው። ታዲያ አሁን የታየው የሰላምና የዲሞክራሲ ጭላንጭል ለማጎልበት በሁለቱ ህዝቦች መካከል ያለው ትስስር ማጠናከር ቀዳሚ ጉዳይ ነው። በመሆኑም ከአማራ ወጣቶች ምሁራንና ከአመራሩ ጋር ጠንካራ ትስስር ለመፍጠር ነው ብለዋል። በዚህ መሰረት በባህር ዳር ከተማ ከ200 በላይ ከሆኑ የህብረተሰብ ክፍሎች ጋር ሰፊ ውይይት አካሂዷል። በውይይቱ ላይ አቶ ጀዋር እንደተናገረው የአማራና የኦሮሞ ህዝቦች አንድነት መጠናከር የሁሉም ኢትዮጵያ ህዝቦችን መብት ሊያስከብር የሚችል ስርዓት ለመፍጠር ያስችላል ብለዋል።
ኦሮሞና አማራ እሳትና ጭር ሲባል ውሃ ማርከብከብ ጀመርን። እሳትና ጭር ብላለን እንዴ? ከዛ አዳልጧቸው ወደቁ ሰዎቹ። ተባብረን አምባገነን ስርዓትን መጣል እንደምንችል አረጋግጠናል። ቻሌንጁ አሁን ባለፈው ስናገር ነበረ፣ ትልቁ ቻሌንጅ አሁን ተባብረን ሁለታችን አንደኛ ለሁሉም የኢትዮጵያ ህዝብ የሚሆን ፖለቲካዊ ስርዓት መገንባት እንችላለን ወይ፣ የሁሉን ብሔሮች የሁሉን ህዝቦች መብት ሊያስከብር የሚችል ሊያስተባብር የሚችል ፖለቲካዊ ኢኮኖሚያዊ ስርዓት ፍትህ ያለው ዲሞክራሲ ያለው ስርዓት መገንባት እንችላለን ወይ? ትልቁ ኃላፊነት በሁለቱ ህዝቦች ልሂቃል ላይ እዚህ ላይ አይ ቲንክ ጠንክሮ መስራት ያስፈልጋል። ወደፊትም እንግዲህ በስፋት ውይይት የምናደርገው ይሆናል።
በውይይቱ ላይ የተሳተፉ የህብረተሰብ ክፍሎች የተለያዩ ጥያቄዎችን ያነሱ ሲሆን ስለ ህገ መንግስት፣ ስለመፈናቀል የኦዲድ የበላይነት የሚመስል ነገር መታየት የማንነት ጥያቄ ወልተው ተነስተዋል። ለነዚህ ጥያቄዎች አቶ ጆዋር መልስ ሰጥቷል።
አማራና ኦሮሞ ህገ መንግስት ይጻፍ ይያልቁ አይደለም። ሁሉም ኢትዮጵያ ውስጥ ያለ ይመለከተኛል የሚል ቢሄር አንድ ላይ ተሰብስቦ ጉዟችንን ለመጀመር ህገ መንግስቱ እንደገና መጻፍ አለበት ብያምናለሁ። የጉዞ መጀመሪያ ህገ መንግስቱ ነው እና አንድ ሰነድ የሚያግባባን ሰነድ ሊኖር ይገባል። ሂደቱ ለካረለም አማራ አልተወከለም። ስለዚህ እኔም ህገ መንግስቱ እንደ አንድ አማራ ወጣ አይወክለኝም ነው።
አሁን መደራደር ያለብን ለኔ የምርጫ ህጉና ምርጫ አስተዳደሩ ላይ ነው። ምርጫ ካደረገን በኋላ በህዝብ የተመረጡ እንደራሴዎች በሚያደርጉት ድርድርና ውይይት መሻሻል ያለበት ነገር ሊሻሻል ይችላል። ዛሬ ግን አሁን ባለው ሁኔታ አርቲክል መቀየር ግን ብዙ ፕሮሰስ እንዳይቀየር አድርገው ስለጻፉ ምክንያቱም ያ 50 አመት ለመግዛት ስላለ አሰቡ ለ50 አመት እንዳይቀየር አድርገው ይጻፉ። መጀመሪያ ወደ ምርጫ ነው ህዝባችን የወረዳችን የክልላችን የቀበሌያችን ህዝብ ተወዳድረን ፖሊሲያችንን አቀርበንለት እናሸነፍና ከወከለን በኋላ አዲስ አበባ እንሰብሰብና ተደራድረን ተከራክረን ተፋይተን ለሁላችንም የሚሆን ስርዓት ህግና ህግጋት ማውጣት እንችላለን።
ከህወሓት የበላይነት ወደ ኦህዴድ የበላይነት እየመጣን አይመስልም ወይ?
የህወሓት የበላይነት ወደ ኦፒዲዮ የበላይነት ሊሸጋገር ነው ወይ? ጥሩ ጥያቄ። ጠይቁ፣ ተከታተሉ። እኔ ጋራንቲ አልሰጣችሁ። አይሆንምም አልልም። ምክንያቱም ጎበዝ አንድሬ ሰው ስልጣን ከተቆናጠጠ ሉጋምና አለንጋ ከሌለ አሳምሮ ነው አምባገነን የሚሆነው። አምባገነን ሲሆን ደግሞ የራሱን ቡድን ይዞ ነው አምባገነን የሚሆነው። ይህ እንዳይሆን ከተፈለገ ከአሁኑኑ ይሄ ጥያቄ መነሳት፣ የዲሞክራሲ ስርዓት ካልመጣ በኦሮሞ ህዝብ ስም አምባገነናዊ ስርዓት ይመጣል። ትላንትናም የዲሞክራሲ ስርዓት ካልመጣ የትግራይ ህዝብ ልጆቹን አስጨፍጭፎ ስንት ጊዜ ታግሎ መጣ፣ በሱ ስም አምባገነናዊ ስርዓት ተመጥቶ 27 ዓመት ትግራይን ዞር ብለው ያላዩ ሰዎች በአምባገነናዊ ስርዓት ሌላውን ህዝብ ሲጨፈጭፉ በእኛና በትግራይ ህዝብ መካከል ቀዳዳና ልዩነት እንዲፈጠር ሲሰሩበት ቆዩ። የእኛ ዋስትና የወደድ የበላይነት የባዴን የበላይነት እንዳይመጣ ዋስትናችን ዲሞክራሲያዊ ተቋማትን መገንባት፣ የሚመጣው መንግስት በዲሞክራሲ ስርዓት ውስጥ ተመርጦ መጥቶ ስልጣንም ደግሞ በድርድር በኔጎሽሽን በአላያንስ የሚገነባበት ስናደርግ ብቻ ነው። በዚህ ላይ ነው እኔ ከእናንተ ጋር የምታገለው።
ሌላው ማንነት በተመለከተ በኢትዮጵያ ብዙ ጥያቄዎች አሉ። በእኛ ለምሳሌ ብናይ ወልቃይት ጠገዴ ራያም ይህን ጥያቄዎች ሊመለሱ አልቻሉም። እርሶ እንዴት ቢሆን ነው የተሻለ የሚሉት? ይህም ጉዳይ ማንነት በተመለከተ በሌሎችም አሉ። በደቡብ ጥያቄዎች አሉ፣ በኦሮሚያም ጥያቄዎች ይኖራሉ። እነዚህ ነገሮች ምንድነው መቋጫ ሊኖረው ይችላል ብለው የሚያስቡት?
እኔ ወልቃይት የትግራይ ይሁን የአማራ ይሁን በእርግጠኝነት የማውቀው ነገር የለም። ግን የማውቀውና ከእናንተ ጎን ተሰልፌ የምታገልልበት ጉዳይ አለ። ህገ መንግስታዊ በሆነ ፍትሃዊ በሆነ ሰላማዊ በሆነ ድርድርና ውይይት ሊፈታ ይገባል እንጂ በጠመንጃ ኖ አንተ ከዚህ ክልል ነህ ብሎ ለማፈን የሚሞከረውን ድርጊት እቃወመዋለሁ። ትክክል አይደለም። እኔም እንደገባኝ የወልቃይት ኮሚቴ ጥያቄ በግድ ወስደን ከአማራን ቀላቅል አይደለም። ያማ ቢሆን ኖሮ እኮ ኮሎኔሎች ናቸው፣ ጠመንጃ ይዘው ጫካ ይገቡ ነበረ። ጠመንጃ ቁጭ አድርገው ዩኒፎርም አውልቀው ህገ መንግስቱን ይዘው ወደ ፌዴሬሽን ሲሄዱ ማሰር ፍጹም አምባገነናዊና ሰይጣናዊ አሰራር።
የክልሉ ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ንጉሱ ጥላሁን በበኩላቸው ስለ ፌዴራሊዝም ስርዓትና አማራነት እየተነሳ ላለው ስጋት አስተያየታቸውን ሰጠዋል።
ሁላችንም የምንጋራው የምናቀነቅነው ይሄ ነው። ፌዴራል ስርዓቱ ውስጥ የአማራ ህዝብ ተጠቃሚነት መረጋገጥ አለበት፣ አማራነት እውን መሆን አለበት መረጋገጥ አለበት እንጂ የአማራ ህዝብ ለፌዴራል ስርዓቱ ስጋት ሊሆንም አይችልም አይደለምም። ትግሉም የፌዴራል ስርዓቱን የማፍረስ አይደለም።
ውይይቱ ከተጠናቀቀ በኋላ አስተያየታቸውን ለአሜሪካ ድምጽ የሰጡ ወጣቶችም ነበሩ።
የአንድ ወገን የበላይነትን ለማስቆም ያደረግነውን ያክል አሁን መረባረብ ያለብን ግንባታው ላይ ነው። ግንባታውም ወጣቱ ላይ መሰራት እንዳለበት ይታየኛል። ስለዚህ አገር ግንባታ በአንድ ሰው ብቻ የሚካሄድ አለመሆኑና የሁለቱን ህዝቦች ትስስር ለማጠናከር በዚህ መልኩ መቀጠል ያለበት ይመስለኛል ለኔ።
ከተገኙት ከ200 በላይ የሚበልጡ የህብረተሰብ ክፍሎች ውስጥ የወልቃይት ማንነት ጥያቄ ኮሚቴ አባል ኮሎኔል ደመቀ ዘውዴ፣ የማህበራዊ ሚዲያ አቀንቃኞችና ሌሎች የዩኒቨርሲቲ ምሁራን ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀጣይ ቅንብሮች እንሸጋገራለን። በኢትዮጵያ አዲስ የተጀመረውን የለውጥ እንቅስቃሴ በመደገፍ ወደ ሀገር ቤት ተመልሰው በሰላማዊ መንገድ ለመሳተፍ መወሰናቸውን በርካታ ተቃዋሚ ፖለቲካ ፓርቲዎችና የትጥቅ ትግል ሲያካሂዱ የቆዩ ድርጅቶች እያስታወቁ ናቸው። አንድ ሁለቱን አነጋግሬያለሁ፣ መግለጫዎቻቸውንም አግኝቻለሁ። በቅድሚያ ያነጋገርኳቸው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ አንድነት ቃል አቀባያቸውን አቶ ሰለሞን ገብረስላሴ ነው። ድርጅቱ ባለፉት 44 ዓመታት በህቡ ሲንቀሳቀስ ቆይቶ አሁን ለምን ይህን እርምጃ እንደወሰደ በማብራራት ይጀምራሉ።
በጣም ጥሩ። አሁን መቼም አብዛኛው አድማጮቻችሁ እንደሚያውቁት አዲስ የፖለቲካ ሁኔታ ተፈጥሯል። ከክቡር ጠቅላይ ሚኒስትር አብይ አህመድ ወደ ኃላፊነት መምጣት ጋር ተያይዞ መሰረታዊ የምንላቸው ለውጦች እና ተስፋዎችም ከዚህ ጋር ተያይዘው እየተካሄዱ ያሉበት ሁኔታ ስለሆነ እስካሁን በሁለት መንግስታት የደረሰብን አፈና ያበቃበት ሁኔታ እየተመለከትንበት ጉዳይ በመሆኑ ጉባኤያችንን አድርገን 8ኛ ጉባኤያችን በቅርቡ ባለፈው ወር አድርገን ያለው ሁኔታ ይፋና ህጋዊ እና ሰላማዊ ትግል ለማድረግ የሚያስችል ነው። ተስፋ ሰጪ ሁኔታዎች አሉ። እኛም እዛ ውስጥ የድርሻችንን የታገልንባቸውን መፈክሮችና አላማዎች ለማስፈጸም አብረን መርዳት እና ከህዝባችን ጎን መቆም አለብን ብለን የወሰንበት ሁኔታ ነው።
ኢህአፓ ግራ ዘመም ፖለቲካ እንደሚያራምድ ግልጽ አድርጓል። አሁን ካለው የመንግስት ፖሊሲ ጋር እናንተ የምታራምዱት የኮሚኒዝም ስርዓት ምን ያህል ይተጋገዛል? አቶ ሰለሞን፣
በእውነቱ የኮሚኒዝም ስርዓት የሚለው ትክክል አይደለም። ግራ ዘመም ማለት ኮሚኒስት ማለት አይደለም። ግራ ዘመም ማለት በተለይም በእኛ ትርጓሜ ሶሻል ዴሞክራሲ የተባለውን ፍልስፍና ተፈጻሚ ማድረግ ነው። ይሄ ምን ማለት ነው ስንል በዲሞክራሲው በኩል በሚገባ የግለሰብ መብቶችን፣ ሰብአዊና ዴሞክራሲያዊ መብቶችን የምንቀበልበት ሁኔታ፣ የመናገር፣ የመጻፍ፣ የመደራጀት ተግባራዊ እንዲሆን የምንታገልበት ሁኔታ ነው። ሶሻል ደግሞ በሚለው በመጀመሪያ ክፍሉ ደግሞ ስናይ ፍትህ፣ ማህበራዊ ፍትህ ያለበት ህብረተሰብ እንዲሆን በተለይም ሀገራችን ከመቶ በላይ ጀምሮ የድሆች ብዛት በዚህ የሚገመት በመሆኑ ወጣቶች ስራ አጥ ናቸው። በድርቅ የሚጎዳ ህዝብ ብዙ ነው። የተፈናቀለ ህዝብ አሁን ደግሞ ባለው የፖለቲካ ሁኔታ በጣም በርካታ ነው። ሁለት ምግብ እንኳን በልቶ በቀን ለመኖር የሚችለው የህዝባችን ክፍል አነስተኛ ነው። እና ማህበራዊ ፍትህ የምንለው ሶሻል ዴሞክራሲ እነዚህን ሁኔታዎች በመንግስት ፖሊሲ ላይ ተጽዕኖ በማሳደር ውይይት በማድረግ መንግስታዊ ያልሆኑ ድርጅቶችን እና ሌሎችም ተመሳሳይ ከኛ ጋር አላማ ያላቸውን ፖለቲካ ድርጅቶችን በመያዝ መንግስት እነዚህን የተረሱ ክፍሎች፣ ድምፅ የሌላቸው ክፍሎች፣ የተጎዱ ክፍሎች ግን ዜጎቻችንን እንዲያስታውስና በፖሊሲው ለነሱ ቅድሚያ እንዲሰጥ የምንገፋበት ስርዓት ነው። ይሄ ነው።
መልካም። ኢህአፓ አንድ ነው። እርሱም ድርጅቱ ለሁለት ከተከፈለ በኋላ በፍርድ ቤት ሙሉ እውቅና የተሰጠው አንድነት የሚል ተቀጥያ የሌለው ኢህአፓ ነው ይላል። ሌላው ከእናንተ የተለየው ድርጅት ይሄ ጉዳይ ደግሞ እንደሚያውቁት ዲያስፖራውን ላለፉት በርካታ ዓመታት በስፋት ሲያነጋግር ቆይቷል። አንጋፋው ኢህአፓ ሌሎችን ማስተማርና መምከር የሚችል የፖለቲካ ፓርቲ ራሱ ተከፋፍሎ እንዴት ነው ከሌሎች ጋር በአንድነት መስራት ይችላል የሚል ጥያቄም ያነሳሉ። የትኛውንም የሚቋቋም ኅብረት እኔ ካልመራሁት ይፍረስ ትላላችሁ እየተባለም ይነገራል። አቶ ሰለሞን፣ ይህን እዚህ ላይ ልተውና እውነት ነው በተከፈለው ፓርቲ መካከል የተጀመረ እርቅ የማውረድ ጥረት አለ? ካለስ ምን ደረጃ ላይ ይገኛል?
አዎ፣ የመጀመሪያዋን አቶ ሰለሞን እስኪ ልምዘዝ እና እሷን ልመልስና ወደ ትልቁ ጥያቄ እሄዳለሁ።
መልካም።
ኅብረቶችን በመፍጠር እና በማደራጀት እንዲያውም ኢህአፓ ሊመሰገን የሚገባው ድርጅት ነው ብለን እናምናለን። ህዋህት ስልጣን ይዞ ከሻቢያ ጋር አብሮ ኦነግን ጨምሮ በለንደን ኮንፈረንስ በገባበትና ለሀገራችን ጠበቃና ተናጋሪ በጠፋበት ወቅት ታላቅ ድምጽ ሆኖ አስተባብሮ ከሌሎች ኃይሎች ከመኢሶን ጋር በወቅቱ ከነበሩት ከሌሎች ድርጅቶች ጋር በመተባበር ከማህበራዊ ስብስቦች ሁሉ ጋር ኢህአፓ የኢትዮጵያ ዴሞክራሲ ኃይሎች ቅንጅት የሚባል ሰብስቦ ትግል ያደረገበት ዴሞክራሲያዊ ሽግግር እንዲደረግ ፍሬ ያላሳየ ዛሬ ገና ፍሬ የሚያሳይ ከ27 ዓመት በኋላ ከፍተኛ መራራ ትግል አድርጓል። በእውነቱ ትክክለኛ አይደለም ያፈርሳል የሚባለው። ከዛም ቀጥሎ ደግሞ በ1997 በተደረገው ምርጫ ከሁለቱ አንጋፋ ድርጅቶች ከቅንጅትና ከህብረት ከሚባለው ጋር አገር ቤት ካሉ ጋር በጋራ አብሮ ለውጥ እንዲመጣ አሁንም በሰላማዊ መንገድ ሽግግር እንዲደረግ አሁንም ያልተሳካ ሙከራ አድርጓል። ብዙ መስዋዕትነት ከፍሏል እና ኢህአፓ ያፈርሳል የሚለው በጣም መሰረታዊ ስህተት ነው፣ ማስረጃም የሌለበት ነው። እንዲሁ አንዳንድ ይባላል። ይህም ደግሞ ከደርግም ከህወሓትም ጋር ተያይዞ እና ሌሎችም ተዳማሪ ኃይሎች በሚሰጡት መሰረታዊ ፕሮፓጋንዳ ነው። በመካከላችን የተፈጠረውን እንደተባለው በጣም የሚያሳዝን ሁኔታ ነው። ባለፉት 10 ዓመታት ይሄ ክፍፍል ሆኗል። በጣም አዝነናል እና ይሄ ሁኔታ እንዲለወጥም ተከታታይ ጥረቶች አድርገናል። እንደተባለውም እኛ ሳንሰባሰብ እኛ በጋራ በአንድ ሳንቆም ሌሎችኑ ተሰባሰቡ ማለት አስቸጋሪ ስለሆነ እና አዳማጩም ለመስማት የሚቸገርበት ሁኔታ ስለሆነ ይሄ እንዲለወጥ እስቲ እንመካከር፣ ያጠፋም ካለ ጥፋቱን አምኖ አብረን በጋራ እንቁም ብለን ወደ 6 ጊዜ ያህል ሽማግሌዎችን ቋሚ ምስክርነት ሊሰጡ የሚችሉ እየላክን እስካሁን የተደረጉ ሙከራዎች አልተሳኩም። ከዚህ በመነሳት 8ኛ ጉባኤያችንን አሁን ባለፈው ሰኔ ወር መጨረሻ ስናደርግ ለህዝብ በበተን ነው የጉባኤ ውሳኔ መግለጫዎች 6ኛው ነጥብ ይሄንን የሚመለከት ነው። ይሄውም የሚለው ጉባኤው በአንድ እንድንቆም በጋራ እንድንሆን ደብዳቤ እንዲጽፍላቸው ወስኗል። በተባለው መሰረት ደብዳቤ ጽፈንላቸው መልሱን እየጠበቅን ነው። ቸር ወሬ እንሰማለን ብለን እንጠብቃለን። ትግሉም ሰፊ ስለሆነ እንተጋገዛለን፣ አብረን እንቆማለን ብለን ከፍተኛ ተስፋ አለን።
አቶ ሰለሞን ገብረስላሴ የኢህአፓ አንድነት ቃል አቀባይ፣ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ አቶ ሰለሞን ይሄ ድል ለድርጅታችን ስለተሰጠው።
አድማጮች፣ የኢህአፓ አንድነት ብቻ ሳይሆን ሌሎችም በርካቶች ወደ ሀገር ለመግባት ወስነው በዝግጅት ላይ መሆናቸውን እየተናገሩ ነው። በውጭ ያለው የመላው አማራ ህዝብ ድርጅት መኢአድ አንዱ ነው። ቃል አቀባዩን አቶ ታደሰ ከበደን ከአሪዞና ደውዬ አግኝቻቸዋለሁ። መላው አማራ ህዝብ ድርጅት ኢትዮጵያ ውስጥ ካለው በምን ይለያል ወይስ አንድ ናችሁ?
አመሰግናለሁ ቪኦኤ እንደሰጣችሁ እንድትል። መጀመሪያ አገር ቤት ያለውና በዚህ በውጭ ያለው የመላው አማራ ህዝብ ድርጅት ምንም አይነት ልዩነት የለውም፣ የጂኦግራፊ ልዩነት ካልሆነ በስተቀር በአስተሳሰብ አንድ ነው። ፕሮፌሰር አስራት የመሰረቱት መላው አማራ ህዝብ ድርጅት በመኢአድ በተቀየረ ጊዜ በተለያየ መልኩ የመላው አማራ ህዝብ ድርጅት ተከታዮች አጋጣሚ ሆኖ መሰባሰብ አልቻሉም ነበረ እና አሁን የተቋቋመው ውጭ ያለው ያንን የፕሮፌሰር አስራት ሌጋሲ ለማስቀጠል ስለተቋቋመ ከዛ ጊዜ ጀምሮ ይኸው አብረን እየሰራን ያለ ነው። አገር ቤትም ያሉ የመኢአድ አባላቶች ይህንኑ ነገር ይደግፋሉ እና የጂኦግራፊ ልዩነት ካልሆነ በስተቀር ብዙም ልዩነት የለንም።
አገር ውስጥ ገብቶ ለመስራት ከውሳኔ ያበቃችሁ ምንድን ነው?
ምንድነው? በፊትም በህቡ የተለያዩ ድርጅቶች ይሰሩ ነበረ፣ ዳግማዊ መኢአድን ጨምሮ ማለት ነው። በዛም ውስጥ እኔ ነበርኩኝ እና የህቡ ጉዳይ አሁን ክሪቲካል የሆነ ወይም አስቸጋሪ ስለነበረ በመንግስት በኩል የተፈቀደው ፈቃድ ሁላችንንም ይመለከታል። አቅም ያለው ሰው እና ጉልበት ያለው ሰው ወይም እውቀት ያለው ሰው መጥቶ መሳተፍ ይችላል የሚል ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ የተላለፈውን መልእክት በመቀበል እኛም ደግሞ ለዚህ ህዝብ እንሰራለን ካል ህቡ እያን ከምንቸገር ራሳችንም እዛ ውስጥ ከምንጠላለፍ እንዲህ አይነት ነጻነት ሲኖር የአማራው ህዝብ ደግሞ በዚህ ነገር ምንም ችግር ስለሌለበት በጋራ ለኢትዮጵያ ወይም ለሀገራችን አስቀድመንም ደግሞ ለህዝባችን ለአማራ ህዝብ ጥቅም የሚቆም ድርጅት በሀገር ውስጥ ገብተን እንድንሰራ በተሰጠው ፈቃድ መሰረት ሁላችንም ወደዛ ገብተን እንድንሰራ ነው ማለት ነው።
ከገባችሁስ በኋላ ሀገር ውስጥ ከሚንቀሳቀሱ ሌሎች የአማራው ድርጅቶች ጋር አንድነት ፈጥሮ ለመስራት እቅድ አላችሁ?
መጀመሪያ ደረጃ ቅድሚያ የሚሰጠው እሱ ነው። ሀገር ቤት ካሉ የአማራ ድርጅቶች ጋራ ከሌሎችም ድርጅቶች መሰል ወይም ደግሞ አጋር ከሆኑ ድርጅቶችም ጋር ሳይሆን ተቀናቃኝ ከሆኑ ድርጅቶችም ጋራ ክብለን ተብለው ከሚታሰቡት ጋራ በቅደም ተከተሉ እንሰራለን። ምንም የሚያውቀን የሚያስቸግረን ነገር የለም። ይሄ የሀገር ሉዓላዊነት ነው። እንደገናም ደግሞ የህዝብ ችግር ነው። የህዝብን ችግር ለመፍታት ደግሞ መመካከርና መነጋገር ዲያሎግ ማድረግ ስለሚያስፈልግ በዛ መልኩ የግድ እንነጋገራለን። የመጀመሪያ ስራችንም የሚሆነው እሱ ነው ማለት ነው።
አቶ ታደሰ ከበደ የመላው አማራ ህዝብ ድርጅት የህዝብ ግንኙነት ኃላፊ ለሰጡኝ ማብራሪያ በጣም አመሰግናለሁ።
አመሰግናለሁ ቪኦኤ፣ እግዜር ይስጥልኝ።
አድማጮች፣ ሁሉንም ተወካዮች አግኝተን ብናነጋግር ደስ ባለን ነበር። ከመግለጫዎቻቸው ጥቂቱን ወስደን ለማቅረብ የተገደድነው በተሰጡን የስልክ ቁጥሮች ደውለን የሚያነጋግረን በማጣታችን መሆኑን መግለጽ እንወዳለን። በተለይ ለኢትዮጵያ ህዝብ አርበኞች ግንባር ዘብ ወደ ጀርመን ደውለን መልእክትም አኑረን እንደነበር ለማሳወቅ እንፈልጋለን። ከትጥቅ ትግል ወደ ሰላማዊ ኑሮ የተመለሱ አባትና ልጃቸው ወግ የኢትዮጵያ መንግሥትና በውጭ አገር የሚኖሩ ተቃዋሚዎች ልዩነቶቻቸውን አቻችለው አብረው ለሀገር ብልጽግና፣ ለዲሞክራሲ ሥርዓት ግንባታና ሀገራዊ ሰላምና እርቅ ለማምጣት መስማማታቸውን ተከትሎ ከዚህ ቀደም የኢትዮጵያን መንግሥት በመተቸት በመቃወም አልፎም የትጥቅ ትግል ሲያካሂዱ የነበሩ ወደ አዲስ አበባ መመለስ ጀምረዋል። ከወጣት እስከ ጎልማሳ፣ ከተለያዩ የፖለቲካና የማኅበራዊ ለውጥ እንቅስቃሴ መሪዎች ወደ ሀገራቸው ከመግባታቸው በፊት ያለፈውን ታሪካቸውን፣ ተስፋቸውንና የወደፊት እቅዶቻቸውን እየጠየቅን ነው። የአርበኞች ግንቦት ሰባት አመራር ኤፍሬም ማዴቦ የ11ኛ ክፍል ተማሪ ልጃቸውን ቢንያምን ትተው ወደ ኤርትራ ለትግል ሲገቡ የቢንያም ድጋፍ ነበራቸው። ዛሬ ቢንያም አባቱን ይጠይቃል። የፖለቲካ ተሳትፏቸውን፣ የአባቱ የፖለቲካ ትግል በቤተሰቡ ላይ ያሳደረውን ሁሉ አንስተው ይወያያሉ። በዚህ የአባትና ልጅ ወግ እነሆ።
ሰላም፣ ስሜ ቢንያም ነው። ዛሬ ከአባቴ ጋር ነኝ። የአባት ስሜ ፍሬም አዲቦ ነው። The rest of this interview I'm going to be doing in English because I'm more comfortable in that language.
ቃለ ምልልሳችን እኔ የምናደርገው በእንግሊዝኛ ነው፣ ምክንያቱም ሐሳቤን በተሻለ ለመግለጽ ስለሚያስችለኝ።
Informal, keep it formal. So why don't you tell us a little bit about yourself?
አባቴ፣ ላንተ አንዳንድ ጥያቄዎች አሉ። በቅድሚያ እስኪ ስለ ራስህ ትንሽ ንገረን፣ ወደ ዋናው ጉዳይ ከመግባታችን በፊት።
ኤፍሬም የተወለደው ይርጋለም ውስጥ ነው። ታውቃለህ፣ ሲዳቦት ለሀገር ዋና ከተማ ነበር ያኔ። ይርጋለም ነው የተወለደው። ሁለት ወሬ ሲሆን አባባና ትዬ በስራ ምክንያት ተከይረው ወደ ሻሸመኔ አካባቢ አይተሃል፣ ኩየራ ሲሄዱ ሁለት ወሬ ኩየራ ገባሁኝ። ኩየራ እስከ አራተኛ ክፍል ድረስ ተማርኩኝ። ከዛ አባባ ወደ አዋሳ ቦታ ነበረው፣ መሬት ነበረው። ወደ አዋሳ ለመሄድ ወሰነ። ወደ ሐዋሳ ለመሄድ ሲወስን እኔም መጀመሪያ እኛ የመጀመሪያዎቹ መሰረት አልነበረም። ትልቅ ታውቃለህ፣ መሰረት እና አንተ መሰረት
አልነበረም።
እሱ መልስ ያለ ነው። እስከ ሙሉ በጣም ትንሽ ነበረች። እስከ ሙሉ ድረስ ያለ ነው። ወደ ሐዋሳ መጣን። ሐዋሳ መጥቼ ኮምቦኒ ስኩል ሄዳለሁ። እሱን ማይታል ሐዋሳ ኮምቦኒ ስኩል አምስተኛ ክፍል ተማሪ መሆን ጀመርኩኝ። የሐዋሳ ልጅ መባል የጀመርኩት ያኔ ነው። እስከ ስምንተኛ ክፍል ድረስ ኮምቦኒ ተማርኩኝ። ኮምቦኒ ከተማርኩ በኋላ ስምንተኛ ክፍል ሳልፍ የሚገርምህ ሐዋሳ ዘጠነኛ ክፍል ይኑር አይኑር አናውቅም። እኔ ስምንተኛ ክፍል እያለሁ ሐዋሳ ዘጠነኛ ክፍል አልነበረ። ስለዚህ አባባ ይርጋለም ወይስ ደብረዘይት የሚል ምርጫ ነበረው እና የጠቅላይ አባባ የመካሪ ሱስ ሲዳሞ ክፍለ ሀገር ውስጥ መካሪ ሱሶች ሲሄዱ ከመስራቾቹ አንዱ ነው። ስለዚህ ደብረዘይት በጣም ቆንጆ ትምህርት ቤት አላቸው፣ ቦርዲንግ ስኩል ኢትዮጵያን ኢቫንጀሊካል ኮሌጅ ወይም የኢትዮጵያ ወንጌላዊት ኮሌጅ የሚባል ኮሌጅ እና ሀይ ስኩል ያለው በጣም ቆንጆ ትምህርት ቤት አለ። እዛ ሞከረልኝ፣ ተፈተናሉኝ። ሐዋሳ ውስጥ የተወሰኑ ልጆች ተፈተንን። እኔ ብቻ አገኘሁኝ። ስኮላርሽፕ አግኝቼ ደብረዘይት ኢቫንጀሊካል ኮሌጅ ሄድኩኝ። ለመጀመሪያ ጊዜ ከብዙ ኢትዮጵያውያን ጋር መገናኘት የጀመርኩት ያኔ ነው። በፖለቲካ መልኩ ባይሆንም ኢትዮጵያን በደንብ ማወቅ የጀመርኩት ያኔ ነው። ምክንያቱም እዛ ትምህርት ቤት ከወለጋ አይነት ልጆች አሉ፣ ከደቡብ ከባለው ከምስራቅ ከሀረር ከድሬዳዋ የሚመጡ ልጆች አሉ፣ ከሲዳሞ ከየአካባቢው ከኤርትራ ከትግራይ ከወሎ ከጎንደር ከየአካባቢ የሚመጡ ልጆች ነበሩ እና የየራሳቸው እይታ አላቸው እና ከትንሽ ሐዋሳ ወጥቼ ትልቅ ዓለም ውስጥ መግባት የጀመርኩት ያኔ ነው። ዘመናዊ ቴሌቪዥን ያየሁት ባይ ነው። አንተ ቴሌቪዥን እያየ ነው ያደግኩት። እኔ ዘጠነኛ ክፍል ገብቼ ቴሌቪዥን ለመጀመሪያ ጊዜ ያየሁት እዛ ትምህርት ቤት ውስጥ ነው። አዲስ አበባንም ለመጀመሪያ ጊዜ ያየሁት በነገራችን ላይ ያኔ ነው።
ለኛ ክፍል ከገባ በኋላ ነውና ደብረዘይት ሁለት አመት ተማርኩ። 10ኛና 9ኛና 10ኛ ክፍል ጨረስኩ። ሁለቱ ጨረስኩ በኋላ የአብዮቱ ፈነዳ። የእድገት ንብረት ዘመቻ የሚባል ነበረ። የዛ ዘመቻ ሳታፊ ሆንኩኝ። ባይ ዘ ዌይ ሞጆ ላይ ዘመትኩት። ሞጆና ማቂ ነበርኩ። እሱ ካለቀ በኋላ ተመልሼ እንደገና ሐዋሳ ሄድኩኝ። 11ኛ ክፍል ሐዋሳ ተማርኩኝ። 12ኛ ክፍል ተመዝግቤ ወደ ህዳር አካባቢ ለማትሪክ ተመዝግቤ ህዳር አካባቢ ላይ ትምህርት ቆመ። ቤት ውስጥ አጥቼ ማትሪክ አለፍኩኝ። ማትሪክ ካለፍኩ በኋላ አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ ገባሁ። አራት ኢኮኖሚክስ ላይ ተማርኩት። አራት አመት ጨረስኩኝ። ተመረቅኩኝ። እንደተመረቅኩኝ ማዕከላዊ ፕላን ተመደብኩ። ማዕከላዊ ፕላን አስመራ ወሰደኝ። ወደ አስመራ ሄድኩኝ። አስመራ መጥቼ ለመጀመሪያ ጊዜ አስመራ ያየሁትም ያኔ ነው። አስመራ ከአምስት አመት ከሰራሁ በኋላ ከአስመራ ተቀይሬ አርሲ ሄድኩኝ። አርሲ ሄጄ አንድ አመት ከሰራሁ በኋላ አስመራ እያለሁ ስኮላርሽፕ አገኘሁ። ሆላንድ ስኮላርሽፕ አገኘሁ። የእኛ ሰው አይደለም ብለው ከለከሉ። የእኛ ሰው አይደለም ማለት የፓርቲ ሰው አይደለም ማለት ነው። የሰፋ ሰው አይደለም ማለት ነው። ከለከሉኝ። ሁለተኛ እድል መጣልኝ ወደ ኢንግላንድ። አሁንም ተከለከልኩኝ። ከዛ አርሲ ሄጄ ተቀየርኩኝ። አርሲ ሄጄ ለአውስትራሊያ ስኮላርሽፕ እንደገና እድል መጣልኝ። አሁንም እንደዛ ሆነ። የፓርቲ አባል እንደሚሆን እኔ ደግሞ የፓርቲ አባል ከመሆን ሁሉም ነገር ይቅርብኝ ብዬ ወስኛለሁ። ልክ የአውስትራሊያ ስኮላርሽፕ ሲቀርብኝ ተሹ በቅርቡ የሞተ ወንድሜ ባላጎትህ እሱ አሜሪካ ነበር። ከእሱ ጋር ተነጋገርኩና እኔ ኢትዮጵያ በቃ አንቺ ኢትዮጵያ መውጣት ፈልጋለሁ አልኩኝ። እሱም ረዳኝ። በቃ ከአርሲ ቀፍቼ በኢትዮጵያ በቦያሌ በኩል ኬንያ ገባ። በአጠቃላይ ኬንያ አንድ አመት ብቻ ነው የቆየሁት። አንድ አመት ቆይቼ አሜሪካ ገባሁ። 1992 ማርች 6 ሐሙስ ወደ አርብ አጥቢያ አሜሪካ ገባሁ። እዚህ ዋሽንግተን ዲሲ አካባቢ የመቀመጥ ፍላጎት ነበረኝ፣ ግን ዋሽንግተን ዲሲ እያለ ብዙ ኢትዮጵያ ውስጥ ከኔ ጋር የሚማሩ ጓደኞቼ ጋር ተገናኘን። ሶስት ወር አካባቢ እንደሆነ እዚህ የመቀመጥ ፍላጎት አልነበረኝ። እኔ መማር ነው የሚፈልገው፣ ጓደኞቼ እንድሰራ ነው የሚፈልጉት። እኔ ከፍተኛ የትምህርት ፍላጎት ነበረኝ። ስለዚህ ሮኖክ ቨርጂኒያ ይዤ ከነተሹ ከተሹ ጋር መኖር ጀመርኩ። ባይ ዘ ዌይ ሮኖክ ቨርጂኒያ እያለሁ ነው ከአንተ እናት ጋር የተዋወቁት። እኔ እዛ ሲሄድ እሷና እህቷ እዛ ነበሩ። ተገናኘን። በጣም ኢትዮጵያዊ ይፈልጉ ነበር እነሱ። እኛም ኢትዮጵያዊ እንፈልግ ነበር። እኛ ብቻ ነበር የመሰለን ኢትዮጵያዊ፣ እኔ፣ ተሹ፣ ታየና ሂሩት። እነሱም ሁለት እህትማማቾች እነሱ ብቻ ይመስላቸው ነበር። እኔ አንድ ቸርች ውስጥ ተገናኘን። የአንተ መሰረት የሚጀምረው ከዛ ነው። ከሳ ቀጣውቅን ከዛ ነው ወደዚህ መጣሁ። እሷም እኔ እንድማር በጣም ተገፋፋ ነበር፣ ትፈልግ ነበር። ወደዚህ መጣሁኝ። ጆርጅ ሜሰን ዩኒቨርሲቲ ገብቼ መማር ጀመርኩኝ። እሷም ከሮኖክ ተቀይራ እዚህ መጣች። ፌርፋክስ ካውንቲ መኖር ጀመርን። ለዚህ ነው አንተ ፌርፋክስ ካውንቲ ያውስ ፌርፋክስ ሆስፒታል የተወለድከው። ለዛ ነው ኢቨንቹዋሊ የኢትዮጵያና የኤርትራ ጦርነት ይጀምራል። እናት ኤርትራ ይረታቃለት። ያን ጊዜ መጥፎ ጊዜ ነበር በኢትዮጵያና በኤርትራ መካከል። ነገር ደጋግሜ ነገር ያለው መጥፎ ጊዜ ነበር እና ሰዎች እኔም እሷም ስሜታዊ ሆነን እኔም ከኢትዮጵያ ምንም ነገር የለም ማለት ጀመርኩ። እናትም ከኤርትራ ምንም ነገር የለም ማለት ጀመረ። ታታይ አያትህ ከኢትዮጵያ ሊባረሩ ሲሉ በድንገት መጡ። እሳቸውን የተወለድኩ እሳቸው እጅ ላይ ነው። እኔና እናት አንድ ልንቀጥል አንቻልም። ልንጋባ የወሰንን ሰዎች ላለመጋባት እና ለአብሮ ላለመኖር ወሰንን። ችግባድ ውሳኔ በሁለታችንም በኩል በዚህ የተነሳ ነው በአብዛኛው ቨርጂኒያ ውስጥ አንተ ከኔ ጋር ያደግከው። በእርግጥ ከእናት ጋርም ተለያይተን ተላትልም። ከዛ እኔ ቨርጂኒያ ስት መኖር ጀመርኩ። እናቱ ዲሲ ሙቭ አደረገች። በቃ እስከ 2008 ያለው ህይወታችን ይህን ይመስላል።
So you discussed earlier how you had issues with my mom and her family about the war with Ethiopia and Eritrea.
አስቀድመህ ከእናቴና ቤተሰቧ ጋር አለመግባባት የተፈጠረው የኢትዮጵያና ኤርትራ ጦርነትን ተከትሎ ነው ስትለኝ ነበር እና በእርግጥ ሁኔታው እናንተን ብቻ ሳይሆን ሌሎች ቤተሰቦችንም እንደለያየ እረዳለሁ። አሁንም ቢሆን ጦርነቱ እና መለያየቱ የፈጠራቸው ችግሮች በቤተሰቦች መሀል ይታያሉ። ታዲያ ወደ ኤርትራ ለትግል ስትሄድ አንተ ጸረ ኤርትራዊ ነህ ብለው አላሰቡም? እናንተስ ኤርትራን እንዴት መረጣችሁ? ፕሬዚዳንት ኢሳያስ ለምን በእናንተ ላይ እምነት አሳደሩ? እናንተም ወደዛ ለምን ሄዳችሁ?
መጀመሪያ ግንቦት ሰባት እንደገባሁ በጣም በጣም ከተወያየ ታውቃለህ፣ ወደ ኤርትራ የመመለስ የመሄድ ውሳኔ እኔ ከግንቦት ሰባት ጋር የተያያዘ ነው። የኔ የራሴ ብቻ አይደለም፣ የድርጅትም ውሳኔ ነው። ለመሄድ ስወስን ግን ግንቦት ሰባት በኢትዮጵያና በኤርትራ መካከል ኢትዮጵያ ኤርትራ የኢትዮጵያ አካል ሆና ያለ ኤርትራ ሪጅን በነበረችበት ጊዜ ከኢትዮጵያ ጋር ያለው ሁኔታ ለምን እንደተፈጠረ ኤርትራ ህዝብ ከኢትዮጵያ ጋር ወደ ጦርነት ውስጥ ለምን እንደገባ የኛ ድርጅት በደንብ ይረዳል። እርግጠኛ ነኝ አንተም አንብበህ ተረድተሃል ብዬ አስባለሁ። ኢትዮጵያና ኤርትራ ከጣሊያን ኮሎኒያሊዝም በኋላ ከእንግሊዝ ፕሮቴክትሬት በኋላ በፌዴሬሽን የተያያዙ ነበሩ። ያ ፌዴሬሽን ማለት የኤርትራ ህዝብ የራሱን መሪ መርጦ በራሱ መሪ ተዳደራል። ሜንታይም ደግሞ በተለያዩ ነገሮች ላይ የፌዴሬሽን ግንኙነት ታውቃለ። በዛ የተያያዘ ነው ከኢትዮጵያ ጋር። ኢትዮጵያ የሚባል ዜግነት አላቸው፣ ግን ራሳቸው በራሳቸው ያስተዳደሩ መሪ መርጠው። በቀደማዊ የተስላሴ ስርዓት ጊዜ ያ ፌዴሬሽን እንዲፈርስ በመደረጉ ኤርትራውያን ውጊያ ውስጥ ገቡ። ይሄ ችግር የተፈጠረው ለምን እንደሆነ ይገባናል። በዛ የተነሳ ይሄ ህዝብ ከተዋጋም በኋላ በ98ቱ ጦርነት ከተደረገም በኋላ ምንም ከሆነ በኋላ አሁንም ቢሆን በታሪክ ለብዙ ዘመናት አብሮ የኖረ ህዝብ ነው። አንድ አገር የኖረ ህዝብ ነው። በተለይ የደጋው ኤርትራ ከሰሜን ኢትዮጵያ ጋር ከትግራይ፣ ከጎንደር፣ ከወሎ፣ ከጎጃም ከዚህ ህዝብ ጋር በባህል እንዲህ የተጣበቀ ህዝብ ነው። ቋንቋም ትግርኛ ኤርትራ ኢትዮጵያ ውስጥ ይነገራል፣ ትግርኛ ኤርትራ ውስጥ ይነገራል። ሴም ህዝብ ነው፣ ተመሳሳይ ህዝብ ነው። ይሄ ህዝብ ተለያይቶ መኖር የለበትም። ኢትዮጵያና ኤርትራ ስትራቴጂክ ጓደኞች ናቸው፣ ዘመዶች ናቸው ብለን ወሰንን እንደ ድርጅት በዛ ጊዜ 2008 ነው ማወራው። ይህንን ከወሰንን በኋላ ወደ ኤርትራ መሄድ ምንድን ነው የጋራ ጠላታችን፣ ለእኛም ለኤርትራዎችም የጋራ ጠላታችን ምንድን ነው የሚለውን አየን። ለሁለታችንም የጋራ ጠላት ወያኔ ነው፣ ህወሓት ነው። እነዚህ ሰዎች ለሁለታችንም ጠላቶች ናቸው። እኛ ኤርትራ የሄድ ነው፣ አንተ በደንብ እንድታቁ ፈልገው፣ ኤርትራ የሄድ ነው ኢትዮጵያ ውስጥ ዲሞክራሲ ለመገንባት አይደለም። ኤርትራ የሄድ ነው ኢትዮጵያ ውስጥ ዲሞክራሲ ከመገንባቱ በፊት መጥፋት ያለበት ነገር አለ። ይሄ መጥፋት ያለበት ነገር ለኢትዮጵያም ለኤርትራም ጠላት ነው። ስለዚህ እሱን ለማጥፋት ነው።
When Mr. Andarkacho Tenge was captured like 6 years ago, I believe, in Yemen, I think.
አንዳርጋቸው ጽጌ በየመን ከስድስት ዓመት በፊት መሰለኝ ሲታሰር፣ እናንተ ወደ ኤርትራ ለመሄድ ፍርሃት አላደረባችሁም? ምክንያቱም የትግል አጋራችሁ ተይዞ ያው በቁጥጥር ስር ውሎ በሰቆቃ ይዞታ ሲውል እናንተ ወደ ኤርትራ ስትሄዱ ስጋት አልነበራችሁም? ምክንያቱም እዚህ ቤተሰብ ትታችሁ የተደላደለ ኑሮና ስራችሁን ጥላችሁ ነበር የተጓዛችሁት።
ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክትጨርስ ነበር። ሃይስኩል ለመጨረስ አንድ አመት ሲቀርህ እንደወስን ያደረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን። ወደ ኤርትራ ሄደን እሱ የጀመራቸውን ነገሮች ቶሎ ተግባራዊ እንዲሆኑ ኤርትራ ውስጥ የሚደረገው ነገር ቀስ እያለ የሚሄድ ነገር ነበር። ብናፋጥነው ጥሩ ይሆናልና ለማፋጠን ደግሞ ይህንን ስራ ሊሰሩ የሚችሉ የድርጅቱ ትልልቆች ሰዎች ራሳቸው እዛ መሄድ አለብን የሚል ነገር የተፈጠረው በእኔ ውስጥ የተፈጠረው ያኔ ነው። ብርሃኑም ታስታውስ እንደው እኔና ብርሃኑ በአንድ ሳምንት ልዩነት ነው የሄድነው። ሁለታችንም በጋራ የወሰነው ውሳኔ አይደለም። ይገርምሃል፣ እኔ ከልቤ ነው ማውራህ። በጋራ አይደለም የወሰነው ለመሄድ፣ እኔ ብቻዬን ነው የወሰንኩት። ታስታውስ እንደው ለአንተ ነግሬሃለሁ፣ ከመሄደ ከትንሽ ጊዜ በፊት እንደመሄድ ነግሬሃለሁ። ይህንን ለአንተ የነገርኩትን ውሳኔ ድርጅቱ አያውቅ፣ ማንም የድርጅቱ አባልም አያውቅ። በአንዳርጋቸው መታሰር የነበረውን ትልቅ ሪያክሽን ስናይ እኛም የእሱ መሄድ ሆዳችንን ስለበላው፣ እሱም ባይዘወይ ከአንተ የሚያንሱ ልጆች ነው ጥሎ የገባው። ስለዚህ አንተ ሃይ ስኩል ሳትጨርስ ለመሄድ ካስወሰነኝ ነገር አንዱ እሱ ነው። እሱ አንዳርጋቸው ሶስት ልጆች አሉት። ሶስቱ ልጆች ውስጥ ሁለቱ ከአንተ ያንሳሉ በእድሜ እና ከአንተ የሚያንሱ ልጆችን ይዞ እሱ ወያኔ እጅ ከገባ እኔ ኤርትራ ሄጄ ማልሰራበት ምንም ምክንያት የለም። እንደውም የአንዳርጋቸውን መፈታት ማፋጠን አለብን ብለን ቆርጠን ነው የተነሳ ነው። እና የሚገር አነሳሳን፣ በቃ እንድንሄድ ነው ያደረገን። እና ቤተሰቦቹ ቢጎዱም እሱም ቢጎዳም በዓለም ዙሪያ ውስጥ የአንዳርጋቸው መታሰር የእኛ ንቅናቄ ስራ አንድ ሁለት ሶስት ስቴፕ ወደፊት ገፍተዋል። እና በዛ ውስጥ መሳተፌ ደስ ይለኛል። ምን አልኩ ታሳሳለህ፣ በህይወት ላታይ ትችላል አላልኩ? እሱም ብዬ ነው የሄድኩት።
በጣም ስለ ዲሲ የሚናፍቅ ነገር ምንድን ነው?
አብረን የምናሳልፋቸው ጊዜዎች፣ ሬስቶራንት የምንሄድባቸው ጊዜዎች፣ ቤት ውስጥ የምንጫወታቸው ጨዋታዎች፣ እስፔሻሊ ስንወያይ፣ አንብበህ የምትጠይቀኝ ጥያቄ፣ ልንተኛ ስንል አልተኛም ብለህ ጥያቄ የምታነሳቸው እና ሁለታችንም አንዳንዴ እስከ ጠዋት ድረስ ስንከራከር የምንቆያቸው ጊዜዎች ቨራይዘን ሴንተር ባስኬት በጣም ተወዳለህ። ገንዘቤን የጨረስከው አንዱ በሱ ነው። ቨራይዘን ሴንተር አብረን ሄደን የምንጮኸው ጩኸት እና አንተ በፍጥነት ከዛ አካባቢ ካሉ ልጆች ጋር አንድ ላይ ሆነህ በቃ ልጆች ታመጣለህ ምትላለህ። እሱ እኔ ዳላስ ካውቦይ ደጋፊ ነበርኩ፣ አንተ ሬቨንስ ደጋፊ ነበርክ። ሁለቱ በሚጫወቱበት ጊዜ ሁሌ ሬቨንስ ነበር የሚያሸንፈው እና የምታበሳጨኝ ነገር በተለይ ጌሙ ሊያልቅ አካባቢ እኔ ተቃለ ወደ ተዳድጄ ሲሄድ የመኝታ ጊዜ አልደረሰም አባባ ምትለኝ እነሱ ትይዛል። ትምህርት ቤት ማደርስህ አርብ ከትምህርት ቤት ሳመጣ ዲነር የት ነው የምንበላ ብዬ አስመርጠሃለሁ፣ ትመርጣለህ። አንዳንዴ ትዝ ይለኛል የት ልኔ ስልህ ይሁኔ ትልኝና እንደዚህ እስክስታ ታሳየኝ ነበር ማዕዛ ቤት። እነዚያ ጊዜዎች ዲሲን ለቅቄ ሲሄድ በጣም በጣም ከሚያስታውሱኝ ጊዜዎች አንዱ እሱ ነው። ሌሎች ብዙ ነገሮች አሉ፣ ግን ከአጠገቤ አልለይም ያሉት ስፔሻሊ ከአንተ ጋር የምናሳልፋቸው ጊዜዎች ናቸው። በእርግጥ ደግሞ አንተ እና ሁለት ቤስት ፍሬንዶች ነበሩ፣ ቶሚ እና አቡ። አራታችን ሆነን ላይብረሪ ብናሳልፋቸው ጊዜዎች እንዴት እነዛ ልጆች በተለይ አቡ ታውቃለህ፣ ጥያቄ ያበዛል። ምን ይላል ተው ስትለውም አይተውም፣ ይጠይቃል። ቶሚ ትንሽ ዝምተኛ ነው። ቤት ውስጥ እኛ ቤት ይመጡ ነበር ሁላችሁም ሰብስብ ቤት ቱተር አረጋችሁ ነበረ። ቱተር ሳረጋችሁ የምትጠይቁት ጥያቄ በጣም ይገርመኝ ነበረ። ሌላ ልጅ ነበር አንድ በጣም ጎበዝ ልጅ ነበር፣ ታስታውሳለህ? ሲራክ በጣም ይገርመኝ ነበር። ምክንያቱም ተፍንት ልጅ ነው፣ ሲሆን ልጅ ነው፣ በጣም ጎበዝ ልጅ ነው። እሱ የሚጠይቀው ጥያቄ በጣም ትዝ እንትን ይለኛል። ትምህርት ቤት ስትመርጥ የት ሀይ ስኩል ልግባ ብለህ ያደረግናቸው ክርክሮች እንዴት ኮንቪንስ እንዳደረገኝ እና እንዴት ጎንዛጋ ኮሌጅ ሀይ ስኩል እንደገባ ምክንያቱም ማሚ እንትን ልትገባ ፈልጋ ነበረ። ምንድን ነው ቤንጃሚን ቤኒከር ኮሌጅ በጣም ጥሩ ትምህርት ቤት ነው፣ ግን የመጨረሻው ውሳኔ ያንተ ነበረ። እሱ ትዝ ይለኛል። ጎንዛጋ በጣም ውድ ትምህርት ቤት ነው። አብዛኛውን ኦልሞስት 90% ስኮላርሺፕ አግኝተህ ነው ቢኮዝ አይ ቲንክ ዩ ስኮርድ ዋን ኦፍ ዘ ሃይስት ግሬድ። እነሱ ጊዜዎች የምንወያያቸው ጊዜዎች እና ላይክ ካደክ በኋላ ጓደኛ ነበር ኦፍኮርስ ኦሽን ሲቲ ትዝ ይላል። ኦሽን ሲቲ ሄደን ጀርባዬ ላይ ወጥተህ ውሰደኝ የምትለው በዛ በእንትን ላይ ምንድን ነው ያ ስሙን መላቃ የሚያንሳፈፍ ነገር ውሃ ላይ የምትሄድበት ነገር ምንድን የሚባለው እሱ ላይ ወጥተን አንድ ላይ እንሁን እያልክ እንትን የምትለኝ ደሴ አይፎን ፎር ገዝቼ ለመጀመሪያ ጊዜ አይፎን ፎር ገዝቼ የኔ ስትጠቀም ውሃ ውስጥ አስገብተህ ጥለኸው በገዛን በሶስተኛው ቀን መቀየር ነበረብኝ። ዶስ ቲንግስ በጣም በጣም ትዝ ይለኛል። እና ከፋሚሊ ጌት ቱጌዘር ባልቲሞር የምንሄደው በፋሲካ በታንክስጊቪንግ እና በገና ሶስት የተለያዩ ፋሚሊዎች ጋር እንሄድ ነበር እና ያን ጊዜ እናንተ ተሰብስባችሁ ልጆች የምትጫወቱ ጨዋታ እነሱን አይሚስ እና የነዛ ጊዜ ሲመጣ ሁሌ እንትን ይለኛል፣ በጣም በጣም ይለኛል። እና በተለይ ጌም ትልልቅ ጌሞች ሲኖሩ አንተ ራስህ ትጽፍልኝ ነበር፣ አባባ ይሄ ጌም እየመጣ ነው እኔ ጋር ብትሆን አይወሽ ትለኝ ነበር። እና ያኔ እነዛ በጣም ሚስ አደርጋቸዋለሁ።
ወደ ኢትዮጵያ ከ26 ወይ ከ27 ዓመታት በኋላ ለመመለስ የወሰንከው ለምንድን ነው? ምክንያቱም ለረጅም ጊዜያት አልተያየንም ከኛ ጋር እና ሁሌ ትመጣለህ፣ ከዛ ደግሞ ትሄዳለህ። ለምን?
በእርግጥ ኢትዮጵያ ውስጥ ለ28 ዓመት አልሄድኩም። ወድጄ አይደለም ያልኩት፣ ሳልወድ ነው፣ በግድ መግባት ስላልቻልኩ ነው። አሁን ለመሄድ በጣም ይወስድ ከአንተ ጋር ብዙ ጊዜ ባሳልፍ ደስ ይለኛል፣ ግን አንድ የተጀመረ ትልቅ ፕሮጀክት አለ ኢትዮጵያ ውስጥ የነጻነት የፍትህ የዲሞክራሲ ፕሮጀክት አለ። አላለቀም እሱ አሁን። በእርግጥ ኢትዮጵያ ውስጥ የነ ጠቅላይ ሚኒስትር አብይ መምጣት ብዙ ነገሮችን ለውጧል፣ ግን እነዚህ የተነሳንባቸውን መሰረታዊ ነገሮች ገና አልጨረሰም። ሰው እነዛ ነገሮች ብዙ ውይይቶች ይፈልጋሉ፣ ብዙ በእውቀት የሚሰሩ ነገሮችን ይፈልጋሉ እና እኔን እና ድርጅቴን ሌሎችንም ሰዎች ኢትዮጵያ ውስጥ ይፈልጋሉ። ኢትዮጵያ ውስጥ መመለስ ያለባቸው ጥያቄዎች አሉ። ኢትዮጵያ ምን አይነት የምርጫ ስርዓት ያስፈልጋታል የሚል ጥያቄ መመለስ አለበት። ኢትዮጵያ ምን አይነት የመንግስት ቅርጽ ያስፈልጋታል የሚለው ጥያቄ መመለስ አለበት። ኢትዮጵያ ምን አይነት የመንግስት ስትራክቸር ያስፈልጋታል የሚለው ጥያቄ መመለስ አለበት። የኢትዮጵያ ህገ መንግስት መሻሻል አለበት። የት ጋር የሚሻሻለው እሱ መወያየት አለብን። ምን አይነት ኢትዮጵያ ትፈጠራለች የሚለው ጥያቄ መመለስ አለበት። ያንን ለመመለስ የእኛ ድርጅት የራሱ ትልቅ ሚና አለው ብዬ አምናለሁ። እሱን ነገር መጨረስ አለብኝ ብዬ አንድ ነገር ጀምሬ ታውቃለህ፣ ጀምሬ ሳልጨርስ ብቀር ደስ አይለኝም። ሶ ያላለቀ አንፊኒሽድ ፕሮጀክት አለ፣ እሱን መጨረስ አለብኝ። እኔ እናንተን በተመለከተ ከኤርትራው የተሻለ ነው ብዬ አምናለሁ አሁን ያለን። ምክንያቱም ኢትዮጵያ ከሄድኩ አንደኛ አንተ ራስህ ኢትዮጵያን በሚገባ ማወቅ የሚገባ ቦታዎች አሉ፣ ከዚህ ፊት የጠየቀኝ ቦታዎች አሉ። ኢትዮጵያ ውስጥ ኢትዮጵያ ታሪካዊ ሀገር ናት። ያችን ታሪካዊ ሀገር እኔ በህይወት ቆሜ አብረን ብናይ እፈልጋለሁ። ሶ ቶሎ ቶሎ መገናኘት እንችላለን። ከበፊቱ የበለጠ ና ስትለኝ ሮጬ መምጣት እችላለሁ። ከኢትዮጵያ ወደ አሜሪካ ና ካልከኝ መምጣት እችላለሁ። አንተም ናስልህ መምጣት ትችላለህ። አሁን ደ ስካይ ዘ ሊሚት ሶ ኢን ፋክት ለና አንተ ቆም አሁን አሁን መቼ ነው ኦገስት ላይ ትሄዳለህ ትምህርት ቤት? ያን በቃ ከሄድክ እኮ እዚህም አንገናኝም። እዛ ብቻ አይደለም እዚህም አንገናኝም። እና እኔ እናንተ ከአሁን በኋላ ከበፊቱ ይበልጥ የምንገናኝ ሰዎች ነን እና ብዙ እንዳለፉት ሶስት ዓመታት አንሆንም። እሱን ትራስት ሚ ስጠራህ ትመጣለህ፣ ኢትዮጵያን አሳያለሁ፣ ስትፈለገኝ እመጣለሁ፣ እዚህ ከአንተ ጋር እንሆናለን እና በእሱ አትጠራጠር።
ትንሽ ጊዜ ነው አሁን የቀረን። የመጨረሻው ጥያቄ ሌላ እኔን የምትመክረኝ ወይም የምትሰጠኝ የማበረታቻ ቃል ካለ ለእኔ
የመጨረሻው ነገር ብነግርህ ታስታውሳለህ? ዳላስ ኤርፖርት ላይ ሆነን ምን እንዳልኩህ ምን እንዳልከኝ፣ እኔ እንድትሆን ያሳደግኩህ ነገር አለ። እሱን ነገር ከሆንክልኝ ለእኔ ኖረህልኛል። ከዛ ኋላ ለራስህ ትኖራለህ። ትምህርት ቤት ጨርስ፣ የባችለር ዲግሪ አይበቃህም፣ ከዛም በላይ መጨመር አለብህ። እና እነሱን ሁለት ነገሮች ካደረክ እኔ በፍጹም በፍጹም አንተን በመውለድና በማሳደግ እጅግ በጣም ደስ ይለኛል። እሱን ደስታ አትቀማኝ። Keep it. So you have done to me everything.
That's all the time, yeah.
Thank you
for the
comment. Ciao.
ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። አድማጮች፣ እስከ ፕሮግራሞቻችን ማብቂያ ድረስ ተከታዩ ሙዚቃ እናቀርባለን። ከእንጨት ፎቁ በላይ ሲመሽል ቀናኝ መጣዎችን ብዬ ሳይከብለኝ እርምጃ በሰባ ደረጃው
Satsang with Mooji.
አድማጮች በቴዲ አፍሮ ዜማ እንደተዝናናችሁ ተስፋ እናደርጋለን። ከመሰናበታችን በፊት ዜናዎች አሉን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ሶማሌ ክልል የተፈጠረው ግጭት ወደ መረጋጋት መመለሱን አስታወቁ። ጠቅላይ ሚኒስትሩ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ የሰጡ ሲሆን ችግሩ እንዳይስፋፋና ሀገርንም ወደማይገባ ቀውስ እንዳያስገባ ከክልል መንግስት ጋርም ሰፊ ውይይት እየተደረገ ነው ብለዋል። የኢትዮጵያ አንድ አካል እንደ ቅጠል ዝም ብሎ የሚረግፍ አይደለም ያሉት ጠቅላይ ሚኒስትሩ ሀገራችን ስለፈለግን የምንጠብቀው ስላልፈለግን የሚፈርስ አይደለም ብለዋል ለጋዜጠኞች በሰጡት ቃል። ኢትዮጵያውያን በዋዛ ይበታተናሉ ብሎ ማሰብም ከንቱ ህልም ነው ሲሉ ገልጸዋል። ሀገራችንን መጠበቅ ማሳደግም የሁሉም ዜጋ ኃላፊነት ነው ያሉት ጠቅላይ ሚኒስትሩ ለዚህም ጥላቻና ክፉ ዘር ከሚዘሩ ሰዎች መጠበቅ እንደሚያስፈልግ በዚሁ ለጋዜጠኞች በሰጡት ቃል አሳስበዋል። ጠቅላይ ሚኒስትሩ ዘላቂ ሰላም ለመፍጠርም ችግሩ ሰላማዊ በሆነ መንገድ ይፈታል ማለታቸው ተጠቅሷል። ይህ በዚህ እንዳለ ጠቅላይ ሚኒስትር አብይ አህመድ ብፁዕ ወቅዱስ አቡነ መርቆሪዮስን መኖሪያ ቤታቸው ሄደው መጎብኘታቸው ተዘግቧል። ዶክተር አብይ በጉብኝታቸው ወቅት ብፁዕ ወቅዱስ አቡነ መርቆሪዮስን ወደ ኢትዮጵያ ሲመጡ በድጋሚ እጎበኙታለሁ ብለው ቃል ገብተውላቸው እንደነበረና እስካሁን ግን በምስራቁ የሀገሪቱ ክፍል ተከስቶ በነበረው አለመረጋጋትና ችግሩን ለመፍታት በነበረው የስራ መደራረብ ምክንያት ሊጎበኛቸው አለመቻላቸውን ገልጸዋል። በጉብኝቱ ላይ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል መገኘታቸውም ተዘግቧል። ባለፉት 26 ዓመታት ለሁለት ተከፍለው የነበሩት ሲኖዶሶች ቃለ ውግዘታቸውን አንስተው ወደ እርቅ መምጣታቸውንና ያንንም ተከትሎ አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዮስና ብፁዓን ሌሎች አባቶች ከአስር ቀናት በፊት ከጠቅላይ ሚኒስትሩ ጋር ከአሜሪካ ወደ ኢትዮጵያ መመለሳቸው የሚዘነጋ አይደለም። የሁሉም የኢትዮጵያ ሕዝቦችን መብት ለማክበር የሚያስችል ስርዓት ለመገንባት የአማራና የኦሮሞ ሕዝቦች ኃላፊነት ነው ሲል የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ ጃዋር መሐመድ አስገነዘበ። ጃዋር ትናንት በባህር ዳር በተካሄደ ስብሰባ ላይ ባሰማው ንግግር ሁለቱ ብሔሮች ይህንን ኃላፊነት ሊወስዱ የሚገባቸው በብዛታቸው ምክንያት ነው ብሏል። በስብሰባው ላይ ወደ 200 የሚሆኑ ወጣቶች፣ የማህበራዊ ሚዲያ አቀንቃኞችና የዩኒቨርሲቲ መምህራን ተገኝተዋል። ዩናይትድ ስቴትስዋ ዋሽንግተን ክፍለ ግዛት ሲያትል ከተማ ውስጥ አንድ የአየር መንገድ ሰራተኛ ትናንትና ማታ አውሮፕላን ሰርቆ ወዲያ ወዲህ ሲያበር ከቆየ በኋላ አንዲት ብዙ ሰው የማይኖርባት ደሴት ላይ ከስክሶ ሕይወቱን አጣ። የ29 ዓመቱ የአውሮፕላን ጣቢያ አገልግሎት ሰራተኛው ባለ ሁለት ሞተሩን አውሮፕላን ላጥ አድርጎ የወሰደው ከሲያትል ታኮማ አውሮፕላን ማረፊያ እንደሆነ ፖሊስ አስታውቋል። የአየር ትራፊክ ተቆጣጣሪዎች አውሮፕላኑን እንዲያሳርፍ ሲማጸኑት ቆይቶ በኋላም ሰውየው እኔ መላቅጡ የጠፋብኝ ብሎኖቼ ላሉብኝ ሰው ነኝ እኮ ሲል የድምፅ ቅጂ ላይ መሰማቱ ተነግሯል። ከሰማይ ነግዶ በኃይል በተከሰከሰው አውሮፕላን የሞተውን ሰው ስም መስሪያ ቤቱ አልገለጸም። የሰሜን አሜሪካ የአየር መከላከል እዝ እንዳስታወቀው አውሮፕላኑን እንዲያሳድዱ ሁለት F-15 ተዋጊ ጀቶች ተሰማርተው ነበር። በአውሮፕላኑ መከስከስ ግን እነዚህ ጀቶች እጃቸው እንደሌለ ተነግሯል። የፌዴራሉ ምርመራ ቢሮ FBI አውሮፕላኑ የተሰረቀው ለሽብር ተግባር አይመስልም፣ መንገደኛም አልነበረበትም ብሏል። ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት ሻርለትስቪል ከተማ ውስጥ ባለፈው ዓመት ሁከት በነበረበት የነጭ ብሔርተኞች ሰልፍ የአንደኛ ዓመት መታሰቢያ ምክንያት በማድረግ ነገ እሁድ ለሚካሄደው ሰልፍ የመዲናዋ የዋሽንግተንና የአጎራባች ቨርጂኒያ ግዛት ባለስልጣናት እየተሰናዱ ናቸው። ፕሬዚደንት ዶናልድ ትራምፕ ታዲያ የአንድነት ተማጽኖ እያሰሙ መሆናቸው ታውቋል። ፕሬዚደንቱ ኒውጀርሲ ከሚገኘው የጎልፍ ስፖርት መዝናኛቸው በለቀቁት የትዊተር መልእክት እንደ ሀገር አንድ እንድንሆን ይገባል፣ ማናቸውንም አይነት የዘረኝነትና የሁከት ተግባር አወግዛለሁ ማለታቸው ተጠቅሷል። ፕሬዚደንቱ ባምናው የሻርለትስቪሉ ሰልፍ ላይ ሲናገሩ ሰልፍን አስመልክቶ ሲናገሩ ከሁለቱም ወገኖች በኩል ጥሩ የሆኑ ሰዎች አሉ ማለታቸው ከባድ ነቀፋ አስነስቶባቸው እንደነበረ የሚዘነጋ አይደለም። በመጨረሻም በሳውዲ አረቢያ የሚመራው ወታደራዊ ህብረት ቢያንስ 50 ሰው ስለገደለው የአየር ጥቃት ምርመራ እናካሂዳለን ሲል አስታወቀ። በጥቃቱ ከሞቱት መካከል የሚበዙት ህጻናት መሆናቸው ሲታወቅ ሳውዲ መራሹ ህብረት መጀመሪያ ላይ ጥቃቱ ትክክለኛ ወታደራዊ እርምጃ ነው ሲል ተከራክሮ አቋሙን አሁን የቀየረው ዓለም አቀፉ ማህበረሰብ የሚሰነዝረው ነቀፋ እየተከታተለ ከሄደ በኋላ ነው። የጸጥታው ምክር ቤት ስለ አየር ጥቃቱ በነጻ አካል ምርመራ እንዲካሄድ ጠይቋል። ዜናው በዚሁ አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ለአንድ ሰዓት ያስተላለፈውን ዝግጅቱን እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን ብርሃን ኃይሉ መርታለች። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን